ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምረዋል። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በአዲስ አበባ ከተማ ቤቶቻቸው እየፈረሱባቸው መሆኑን የገለጹ ነዋሪዎች ለችግር መጋለጣቸውን ገልጸው መንግስት በተግባር መፍትሄ እንዲያመጣ ተማጽነዋል።
በቃ እናንተ ህጋዊ ናችሁ አልሙ መንገስሩ ተባልን መንገስ ሰራን ዋሃ ቦኖ ከሪቀት ነው ያመጣ ነው እና ይሄንን ሁሉ ካለማን በኋላ ነው መጥቶ እንደገና ህገወጥ ብሎ የሚሉን ደሞ ወረራችሁ ነው የሚሉን። አልወረርንም ገስተናል እንጂ
መንግስታችን ለናቶች ካለ ይመልከታል። ይሄን ከነ ልጆቻችን ወድቀናል ይመልከተን ነው ምለው። ሌላ ምለው ነገር የለም። ይሄ ምስኪን ደሃ መላ ይስጠው።
በሌላኛው ዘገባ በሽብር ወንጀል ተከሶ በቅሊንጦ ማረሚያ ቤት በእስር ላይ የሚገኘው የጎንደር ዩኒቨርሲቲ መምህር ጌታ አስራደ ከእስር እንዲፈታ ቤተሰቦቹ ተማጽነዋል።
እንዲያ ሳይመሰከርበት ሳይከሰስ በጨለማ ውስጥ ገብቶ ይማቀቃል ይሉኛል፣ ዝም ብዬ አለቅሳለሁ።
አባቱ አቶ አስራዳ ለማየው የተናገሩት ነው። በዚህ ሳምንት የታወቁ ኢትዮጵያዊ ዜማዎችን ያቀናበሩት ሻለቃ ግርማ ሀድጎ በዚህ ሳምንት አርፈዋል። ትላንትና ነው ያረፉት። ስራቸውንና ህይወታቸውን ካቀናበሯቸው ዜማዎች ጋር ለእናንተ እናሰማለን።
እንደው ባንድ ኦፍ አንቺን ፋይን ካሽ የሚለው ዘፈን ለኤርትራ ነው ዘፈን ያረፈው ተብሎ አንድ ሁለት ሶስት ወርም እስር ቤት ገብቷል።
በዛሬው ዕለት ኤርትራ የነጻነት በዓሏን በማክበር ላይ ትገኛለች። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ኤርትራ 27ኛ የነጻነት በዓሏን በዛሬው ዕለት በማክበር ላይ ትገኛለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ የመልካም ምኞት መልእክት አስተላልፈዋል። በዩናይትድ ስቴትስ መንግስትና ሕዝብ ስም የኤርትራ ሕዝብ ዛሬ ለሚያከብረው 27ኛ የነጻነት ቀን መልካም ምኞቴን እገልጻለሁ ያሉት የውጭ ጉዳይ ሚኒስትር ፖምፒዮ የጋራ እሴቶቻችንም በሁለቱ ሕዝቦች ይበልጥ እንደሚያቀራረባቸው ተስፋ አደርጋለሁ ሲሉ መልእክታቸውን አስተላልፈዋል።
እንደ አውሮፓውያን አቆጣጠር በ2014 በበረራ ላይ እንዳለ ዩክሬን አየር ክልል እንደገባ የደረሰበት የጠፋው የማሌዥያው MH17 ጀት አውሮፕላን በሩሲያ ወታደራዊ ብርጌድ ሚሳይል መመታቱን አንድ ዓለም አቀፍ የምርመራ ቡድን አስታወቀ። ዊልበርት ፓውልሲለን የተባለው የኒዘርላንድስ ብሔራዊ ፖሊስ የመጀመሪያውን የምርመራ ውጤት ይፋ ያደረገው ቡኒን ኔዘርላንድ ውስጥ ባካሄደው ስብሰባ ላይ እንደሆነም አስታውቋል።
የዩናይትድ ስቴትስ ጦር ደቡባዊ አፍጋኒስታን ክፍለ ሀገር ሄልማንድ ውስጥ በሚገኝ የታሊባን ምሽግ ላይ ከባድ ጥቃት ማካሄዱ ተገልጿል። ዛሬ ሐሙስ የወጣ ኦፊሴላዊ መግለጫ እንዳመለከተው ሙስ ቃላ ወረዳ ውስጥ የተካሄደውን ጥቃት ያደረሰው የዩናይትድ ስቴትስ ደቡብ ምዕራብ ግብረ ኃይል ነው ተብሏል።
በመጨረሻም ፓኪስታን ውስጥ የሚገኙ እስላማዊ አክራሪዎች በአናሳ ስደተኞች የአህማዲ ማህበረሰብ ይዞታ የሆነን አንድ የአምልኮ ስፍራና አጠገቡ የሚገኙ የመኖሪያ ሰፈሮችን ማውደማቸውን ተገልጿል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምሽቱ ቀዳሚ ዘገባችን በአዲስ አበባ ከተማ እየደረሱ ያሉ የመኖሪያ ቤቶች መፍረስና በእነዚህ አካባቢዎች የሚኖሩ ሰዎች የገጠሟቸውን ችግሮች ይሆናል። ቤቶቻቸው እየፈረሱባቸው መሆኑን የገለጹ ኗሪዎች ለችግር መጋለጣቸውን ገልጸው ጥያቄያቸው ህጋዊ መሆኑንም ጨምረው ጠቅሰው መንግስት በተግባር መፍትሄ እንዲያመጣ ተማጽነዋል። መለስካቸው አማሃ ዝርዝሩን ይዟል።
የመላው ኢትዮጵያ አንድነት ድርጅት መኢአድ ከአካባቢው በደል ደርሶብናል ከሚሉ ሰዎች ጋር በመሆን በጠራው ጋዜጣዊ መግለጫ ተፈጽሟል ያለውን ድርጊት በጽኑ አውግዟል። በነፋስ ስልክ ላፍቶ ክፍለ ከተማ ሐና ማርያም በተለምዶ አጠራሩ ማንጎ ጨፌ በተባለው ስፍራ ብቻ 2500 የሚሆኑ ቤቶች በኃይል እንዲፈርሱ መደረጋቸውን አስታውቋል። መያድ ይህ ስፍራ በመትኩ ከአስር ለማይበልጡ ባለሀብቶች እየተሰጠ ነው ብለዋል። መያድ ይህን ድርጊት እንዲቆምም ጠይቋል። በአካባቢው ከአስር ዓመት በላይ እንደቆዩና ቤታቸው በተደጋጋሚ እንደፈረሰባቸው በመያድ ጽሕፈት ቤት በተሰጠው ጋዜጣዊ መግለጫ ላይ የተገኙ አያሌ ነዋሪዎች ይናገራሉ። ከእነዚህ መካከል ሼህ አብደላ የተባሉ ሰው መጀመሪያ ቦታውን ከገበሬ ገዛን ይላሉ።
ገበሬ ገዛን፣ ሰራን፣ ከዛ በኋላ ሰነድ አስገቡ ተብሎን ለአራተኛ ጊዜ አስገብቻለሁ እኔ ራሴ። ማለት ሁሉም አስገብቷል። ሰነድ አስገቡ፣ በቃ እናንተ ህጋዊ ናችሁ አልሙ። መሰረት ድንጋይ ተጥሎልን ዘመናዊ የፖሊስ ኮሚኒቲ ስሩ ተባልን፣ መንገድ ስሩ ተባልን፣ መንገድ ሰራን። ውሃ ቦኖ ከሪቀት ነው ያመጣ ነው። ያን ቦኖ አምጥተን ሰፈር ካደረስን በኋላ አሁን እኛን ካፈረሱ በኋላ ገበሬ ነው ግላ አይደለ። መብራታችንን ሰባብሮ አሁን ባይን የሚታይ ነው። ፖሉን ሁሉ ቆራርጦ ጥሎ ነው ያለው እና ይህንን ሁሉ ካለማን በኋላ ነው መጥቶ እንደገና ህገወጥ ብሎ የሚሉን። ደግሞ ወረራችሁ ነው የሚሉን። አልወረርንም፣ ገዝተናል እንጂ።
ሰሞኑን የተፈጸመውን ደግሞ ሼህ አብደላ እንዲህ ይገልጹታል።
ከሁለት ዓመት በኋላ ደግሞ ምናልባት አሁን ሰላም ይገኛል ብለን ስንሰራ ቆሞ እያዩን ነው። ተደብቀን አይደለም የሰራ ነው። ተያዩን ቆይቶ አሁን ደርሶ ደግሞ አንድ እንጨት የገዛናት በ120 ብር ነው አንዷን እንጨት። አሁን እንጨቱንም ንብረቱንም እንዳይወጡ ሰባብሮት ብቻ በላዩ ላይ አፈር አምጥቶ እየደፋበት አራስ ገና ወልዳ እንደገባች ከህፃኗን አውጥቶ ውጭ አስቀምጦ ነው ቤቷን ያፈረሰው።
ሌላው የአካባቢው ነዋሪ አቶ ጸጋይ ታደሰ በክፍለ ከተማው አመራር አባላት ክህደት ተፈጽሞብናል ባይ ናቸው።
ክደውናል። ምንድን ነው የካዱ? ሰነድ አስገቡ ተባል። የገዛንበትን ሰነድ ወረዳው አስገባል። ይሄ ሰነድ ያስገባችሁ ሰዎች እያንዳንዳቸው በባልም ይሁን በሚስት ኮንዶሚኒየም ብትገኙ ስማችሁ ቢገኝ በስራትም በገንዘብ ትቀጣላችሁ ተብለን ተኮንዶሚኒየም ብራችን አውጥተናል። ኮንዶሚኒየም ምጣ ማግኘት አንችልም፣ መሬትም ማግኘት አንችልም። እኛ ድሆች ስለሆነ ነው እዚያ የገዛ ነው እንጂ መሬት በምሪት የለም። በአገር ውስጥ እንደሚታወቀው በአዲስ አበባ ከተማ ወይ በማህበር አደራጅተው እንድናገኝ አልሆነም። በግዢ አቅም የለንም፣ ዜጎች ነን። የሊዝ አዋጁ 2004 ዳር 17 የወጣው ነጋሪት ጋዜጣ የሚለው ማንኛውም ህገ ወጥ ቦታ መኖሪያ ኤሪያ ሆኖ ከተገኘ በተከታታይ 4 ዓመታት ህጋዊ ይሆናል። የፕላን ተቃርኖት አለው። በ7 የሰራ ቀናት ማስጠንቀቂያ ተሰጥቶ ግለሰቡ እንዲያነሳ ይደረጋል። ግለሰቡ ታላነሳ የሚመለከተው የቀበሌ መስተዳደር፣ የወረዳ መስተዳደር አካላት አንስቶ ላነሳው ንብረት ግምት ግለሰቡን ይጠይቃል ይላል። የኛ መኖሪያ ኤሪያ ነው። የሰፈሯን ካርታ ለብቻዋ አምጥተው ፖሊስ ኮሚኒቲ ጽፈት ቤት ላይ ለጥፈው መኖሪያ ነው ብለው አሳምነውናል። ህዝቡን ስንት ጊዜ ነው የሚክዱት? እልል እያስባሉ እዚያ ምርጫ ሰዓት ሲደርስ ነው ይህን የሚያደርጉት።
እነዚህ ነዋሪዎች ከአንድ ዓመት በፊት ለአዲስ አበባ ከተማ ምክር ቤት ባቀረቡት አቤቱታ የተሰጣቸው መልስ የተፈጸመባቸውን በደል ያወቀና ማረሚያ እርምጃ እንዲወሰድም መንገድ ያመላከተ ነው በሚል በዶክተር ታወር ገብረ መድን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ፊርማ የወጣ ደብዳቤ እንደ ማስረጃ ያቀርባሉ። ይህ ደብዳቤ በነፋስ ስልክ ላፍቶ ክፍለ ከተማ የወረዳ 1 እና 11 ነዋሪዎች ያቀረቡት አቤቱታ መሆኑን ይናገራል። ነዋሪዎቹ ባቀረቡት አቤቱታ ያፈሩት ቤትና ንብረት ሕገ ወጥ ናችሁ በሚል ያለማስጠንቀቂያ በወረዳው አስተዳደር እንደወደመባቸው በማብራራት ለወደመባቸው ንብረት መንግሥት ካሳ እንዲከፍላቸውና የቤት መስሪያ ምትክ ቦታም እንዲሰጣቸው ጠይቀዋል በማለት ያስታውሳል። በአፈ ጉባኤ ፊርማ ወጪ የተደረገው ይኸው ደብዳቤ አክሎ ጉዳዩን በተደራጀ መልክ እንዳጠራው ይዘረዝራል። በመጨረሻም የውሳኔ ሐሳብ አቅርቧል። ከክፍለ ከተማ እስከ ወረዳ ተወርዶ በተሰበሰበው መረጃ ነዋሪዎችን ሕገ ወጥ ናችሁ ብሎ በአንድ መድረክ ሰብስቦ ከመንገር ባለፈ ቦታውን መንግሥት እንደሚፈልገውና ሕግን ማስከበር ስላለበት እርምጃ እንደሚወሰድ ስለሆነም ንብረታቸው እንዲያነሱ ጊዜና ማስጠንቀቂያ በመስጠት ጭምር በግልጽ ለእያንዳንዳቸው ያሳወቀበት ሁኔታ እንደሌለ መገንዘብ ተችሏል ይላል የአፈ ጉባኤው ደብዳቤ። አክሎም ከዚህ በላይ ነዋሪዎቹን ንብረታቸውን እንዲያነሱ የተሰጣቸው ማስጠንቀቂያ ለመኖሩ ማስረጃ ሊቀርብ አልቻለም። ይህ ባልሆነበት በነዋሪው ላይ ሕገ ወጥ ቢሆንም እንኳ ቤት ማፍረስና ንብረት ማውደም በምንም መስፈርት ተገቢነት እንደሌለው መረዳት ይቻላል። ሲያጠቃልል ደግሞ ስለዚህ ይህን ታሳቢ ያደረገና መልካም አስተዳደርን የሚያረጋግጥ ፍትሐዊና አስተዳደራዊ ምላሽ በጥናት ላይ ተመስርቶ ለአቤቱታ አቅራቢዎች እንዲሰጥ ኮሚቴው ያቀረበውን ሐሳብና ነዋሪዎች ያቀረቡትን አቤቱታ አባሪ አድርገን መላካችንን እንገልጻለን። ማህተም፣ የአዲስ አበባ ከተማ ምክር ቤት ጽሕፈት ቤት፣ የማይነበብ ፊርማ፣ ታቦር ገብረ መድን ዶክተር የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ግልባጭ ለክቡር የአዲስ አበባ ከተማ አስተዳደር ከንቲባ ለወረዳ 1 እና 11 አቤቱታዎች አዲስ አበባ ይላል። ሰሞኑን በዚህ ክፍለ ከተማ በተፈቀሱት ወረዳዎች የተፈጸመውና የዚህ ደብዳቤ መንፈስ ግን ፍጹም የተለያየ ይመስላል። ግፍ ተፈጽሞብናል ከሚሉት መካከል ህፃናት ያዘሉ የሚያጠቡ እናቶችና በእድሜ የሚገፉ አሩጋን ይገኙባቸዋል። ልጅ ካዘሉት መካከል አንዷ ወይዘሮ ፀሐይ አድማሱ የአራት ልጆች እናት ነኝ ይላሉ።
በፈረሰብኝ ሰዓት ያው መሄጃ ስለሌለኝ ቁጭ አልኩኝ እዛው ሸራው ጥሬ። መጨረሻ ላይ ቹ ልጄ ታመመችብኝ። ስትታመምብኝ ያው ሐኪም ቤት ሄጄ መድኃኒት ጃርዲያ አምቢባ ተብሎ አራት ታዘዘ። ያው ከክፍለ ከተማ ነው መጣና አንሱ ሁለት መንታ ወለደች ደግሞ ከጎን ያለች የሷን ላስኪት አንስተው ፖሊሶችን ቀደዱ ሲላቸው ልጆቹን አዩና በጣም አሳዘኗቸው ፖሊሶቹ። ለልክ መድኃኒት ይዤ ስገባ ነው እኛ አንቀድም አናቃጥልም ያቃጥል እሱ አለ አታቃጥልም አንተ አለና ራሱ ብሽርክ የዛች መንታ ወለደች ብሽርክ ሲያረግ እኔ መድኃኒት ታቅፌ መጥቻለሁ ባክህ ባክህ እቺን እንኳን መድኃኒቷን ትጨርስልኝ ለአራት ቀን ነው ለአምስት ቀን ባክህ ተነሽ 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 ክዲ 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 ነው ያለኝ። ተነሽ ተነሽ ምን እንደመኖር ያለሽ እኔ ባለማው ሰፈር እዚህ ጋር ስንት አፍሰን እንዲሁ በነፃ መግቢያ የለን የት ልታባርሩን ነው ብዬ በማዝሳ ባለ ሀብቱ አብሮ ነበረ። አንተስ አይነህ እያየ እንዴት በእኛ ላይ ስለ ሄደት አለሱ ያኛው ተናግሮ በስልክ ና ና ና አንድ ሶስት ሰው ነው የቀረው ናና ተረከብ መሬትህን አለ። እኔን እንደዛ ካለ በኋላ እነዛ ባለ ሀብቶችን እናንተ ሳውን እንዲህ ህፃን ልጅ እቺ ታማለች እንዲህ ህፃን ልጅ ይዘን እንዲህ ምታረጉን የት እንሂድ ካገራችን ብለን በምንዛል አንደኛው እኛ ምን እናርግ እኛ እኮ ስንመጣ ሰው ያለበት አልመሰለንም ስንረከብ ግን ሰው የሌለበት ቦታ ብለውን ነው የመጣነው። ስንመጣ እኛ ራሳችን ግራ ተጋብተናል። እና እንዴት ትገዛለህ እንዴት በላያች እስቲ ተመልከተኝ እስኪ ተመልከስ እኛ አሁንም ቢሆን መንግስት ወደ በላይ ሄዱ መንግስት አንሳ ካለ ቆርቆሮን ጭኝ ይሄዳለሁ እኔም ግፍ አልፈልግም አለ። ስለዚህ እና እኔ የምለው ምንድነው መንግስታችን ለእናቶች ካለ ይመልከተን ይሄን ከነ ልጆቻችን ወድቀናል ይመልከተን ነው የምለው። ሌላ የምለው ነገር የለም። ይሄ ምስኪን ደሃ መላ ይስጠው።
ፀሐይ መኮንን እባላለሁ። ጫፌ ማንጎ ከሚባል ሰፈር ነው የመጣሁት።
ምንድነው የደረሰብኝ ችግር?
የደረሰብኝ እኔ በ96 ዓ.ም ነው የገዛሁት ቦታውን ማለት ነው። ከዛ 10 አመት ተቀምጨበታለሁ። አረብ ሀገር 7 አመት ሰርቼ ነው የሰራሁት ቦታውን። እጻድሽ ትቼ ሄጄ ልጄ 2 አመት ሆኖ ትቼ ሄድኩት። የልጅም ፍቅርም አጥቼ በሀገሬ ላይ ናፍቆት እየተራፊ ነው። ግን አሁን እኔ ልጆቼን በቅድ ወልጄ አሳድጋለሁ በሀገሬ እኖራለሁ ባልኩበት ሰዓት ጭራሽ እኔ እንደ ውሻ እንደጅ በቃ ለጅብና ለውሻ ነው የተጣልኩት። በቃ እኔ በሀገራችን ላይ እኔ በሰው ሀገር እንኳን እንደዚህ አልተገፈውም። በሰው ሀገር እኔ በአንድ አመቴ ነው ህጋዊ ነች የተባልኩት። እኔ ግን በተወለድኩበት ሀገር አርፋለሁ በቃኝ ባልኩበት ሰዓት ልክ ለውሻና ለጅብ ነው ወጥቶ የሰጠኝ። በቃ ሰው በሀገሩ እንደት እንደዚህ ይሆናል? በቃ እኛ መንግስት ከሌለን የላችሁም እንባልና በቃ አንድኛ ችቁርታችን ነው። እኔ ልጆች አሁን እንዳባተው እኔ ልጅ አስዬ ነው እንደገና ደግሞ ሶስት ልጆች ቤት አሉ። ልጆች የሚበሉት የላቸውም። የምኖረው በሸራ ነው። ሲፈልጉ እሱንም መጥቶ ይቀዱታል። ባሌ በሽተኛ ነው። ያለኝም በሐኪም ቤት ጨርሻለሁ። ምንም ነገር የለኝም። አንዳንድ ሰዎች በሚያመጡልኝ ዳቦ ነው የምኖረው። በቃ እኔ መንግስት ካለ ይፍረደን።
ሌላውም የደረሰባቸውን ግፍ ይዘረዝራሉ።
ልጄ ካለቀኑ ነበር የወለድኩት። እንደውም ኮብልስቶን ስሰራ አንጀቴን አጥፌ ድንጋይ ቀጥቅጬ የሰራሁት እንዴት የሚያፈርሰብኝ ባሌ ቀን ስራ ነው የሚሰራው። ህፃን ልጅ አሁን እያመመኝ ኩላሊቴን ሰው ጋር ጥገኛ ነኝ ተቀምጬ ያለሁት። ስለዚህ መቶ አፈረሰብኝ። የት ሂድ? አደረ የለኝም፣ ዘመድ የለኝም፣ ወገን የለኝም። ያስቀመጥኩትን ብር ጨረስኩት። ይኸው ሸራ ገዛሁበት የለኝም አልኩ። ከአሁን በኋላ አንቺ ሰትዮ ጭንቅላትሽን ነው የማፈርስሽ ቤቱን ሳይሆን አለኝ። ሂጂ ከዚህ አለኝ። አልሄድም፣ መሄጃ የለኝም። ባልሽስ አለኝ። ባሌ ፌስታል ለሚሸከመው ሲያገኝ ይሰራል፣ ሲያጣ ይቀመጣል። እና ስለዚህ ማለት አሁን ሸራ ወጥረን ነበር የተቀመጥነው። ከሷ ጋር ጎረቤት ነን። ክብሪት ግዛና ቤንዝል ይሄው እሷ ፀሐያቷ ፀሐይ አንድ አካባቢ ነን። ቤንዝል ግዛና አርከክፍና ለኩስበት አለ። ህፃን ልጅ ይዤ ነው ያለው። ልጆቻችን ሃይሜሯቸው ጥሩ ነገር ትምህርት ቤት ሄደው ትምህርት ይማራሉ አይደል? የኛ ልጆች ስለ ዶዘር ነው የሚማሩት። ለምን ነጋገር ተረካቢ ነው ህፃናት። እና የሆነች ሴትዮ እንደዚሁ ካርታ ያላታለች ቀይን አስጠግታልኝ ቀንቀን እዛው ላለው ለማደሪያ ንፋስ ነው ብርድ ነው ልጅ አይኑ ታሞብኛል እዛ ተጠግቼ ነው ያለሁት። አሁን እዚህ ጋር እናንተ እኛ እንድትረዱን የምንችለው ቢያንስ ሸራ እንኳን ወጥረን እንድንቀመጥ ማሳገጃ። እዚህ ጋር የውጭ ዜጋ እየሄደ በሀገሩ ላይ የሚኖረው እኛ ዜጋ አይደለንም እንዴ? ወገን አይደለንም? ባልደግንበት በተወለድንበት ሰፈር ለምን ሜዳ ላይ እንወድቃለን? እና አደራ የምንላችሁ ልጆች ይዘን የት እንውደቅ? ጅበላን መታስራን ነው በቃ።
እኔ ሙሉ ገብረሃና ነው ስሜ እና 10 አመቴ ነው እዚህ ጨፌ ማንጎ ስኖር። እኛ ስንገባ ጫካና ድንጋይ ነበር አካባቢው። ዳገታማ ነው። ዳገቱን በዚህ ህዝብ ጉልበት ዳገቱ ተፈንቅሎ መንገድ ሲለማ ማለት ነው አልሙ ተብለ ውሃ ከቴልሲ ሰፈር ስናመጣ በደሃው ገንዘብ ቀን ስራ እየሰራን ሻይ ቤት ነው የምሰራው እኔ በየመንገድ በየሀብታም ጥግ ተጠግቼ ሻይ ቤት ሰርቼ ነው ቦታውን የገዛሁት። እና 5 ልጆች አሉኝ። ሁሉም ራሳቸውን የቻሉ የለም ተማሪ ናቸው። በባለፈው ቤት በመፍረስ ምክንያት ከ12ኛ አንድ ልጅ ወድቆብኝ ቤት ሁሉ አሁን ወድቆ በዚህ ምክንያት በቤቱ መፍረስ ምክንያት ማለት ነው። እና አሁን ሁሉ አኩርፎ እኔ ጋር አይደለም ልጁ። ማንም አካባቢ ያቃል የሚያቀይ ሰው ካለ ማለት ነው እኔ ጋር አይደለም። በዚህ ምክንያት ሁሌ ይኬዳል፣ ሁሌ ቤት ይፈርሳል፣ ሁሌ ቤት ይፈርሳል። እየለመንሽ ቤት ስራ፣ እየለመንሽ ቤት ስራ። መንግስት በሌለበት አገር እንዴት ቤት ይሰራል? እኛ ግን መንግስት አለ ብለን ነው። ጫካ ነበር በፊት፣ አሁን ስናለማው ነው ሀብታም የመጣው። እኛ የሀብታም ልብስ ነን፣ የሀብታም እንትን ነን፣ የከረባቱ ነን። የሀብታም ደጅ የሰራነውን ነው ዛሬ ያጣ ነው። የሀብታም ልብስ ነን። የሀብታም ልብስ ካልሆንን ደግሞ ከቁጥር ከተረፍን ቁጥር ውስጥ ካልገባን ይሰጠን። እንደ ሰው ተሌላ ሀገር እየመጣ መጠለያ ተሰጥቶታል። መጠለያ ይሰጠን። መጠለያም ካልተሰጠን ወረቀት ይሰጠን እንድንሄድ እንድንኖር አይደለም። አሁን እኛ የመኖሪያ አይደለም የምንጠይቀው፣ መሄጃ ነው።
ቪኦኤ ባለፈው ሳምንት በዚሁ አካባቢ በተካሄደው የቤት ማፍረስ እርምጃ ተጎድተናል ያሉትን ነዋሪዎች አነጋግሮ ከከተማው አስተዳደር ምላሽ ለማግኘት ያደረገው ጥረት አልተሳካም ነበረ። ትናንትናና ዛሬም ለዚህ የሕዝብ ቅሬታ መልስ ለማግኘት የከተማዋን አስተዳደር ኮሚኒኬሽን ጽሕፈት ቤት ኃላፊን እንዲሁም የክፍለ ከተማውን ዋና ሥራ አስፈጻሚ ለማናገር ያደረገው ጥረት አልተሳካም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባችን እናልፋለን። ከሶማሊያ ክልል የተሰደዱ ወጣቶች ለስድስት ወራት በኦሮሚያ ክልል ይከፈላል ተብሎ የነበረው የቤት ክራይ ባለመከፈሉ መቸገራቸውን ገለጹ። እስክንድር ፍሬው ዝርዝሩን ልኳል።
አቤቱታውን ያቀረቡት በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ የተፈናቀሉ የኦሮሞ ወጣቶች ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ግጭት ሳቢያ የተፈናቀሉ ወጣቶችንና ሌሎች የህብረተሰብ ክፍሎችን በክልሉ የተለያዩ አካባቢዎች እንዲኖሩ ድጋፍም እንዲደረግላቸው ሲያደርግ ቆይቷል። የቢሾፍቱ ወይም የደብረ ዘይት ከተማ ለምሳሌ 1000 አባወራዎችን እንድታስተናግድ ተወስኗል። ደረጃ በደረጃም እንዲገቡ እየተደረገ ነው። ከነዚህ አባወራዎች በተጨማሪ ግን 510 ከሶማሌ ክልል የተፈናቀሉ ወጣቶች አጭር ስልጠና ወስደው በከተማዋና አካባቢው በሚገኙ ፋብሪካዎች እንዲሰሩ ተመድበዋል። እነዚህ ወጣቶች ለአሜሪካ ድምጽ እንዳስረዱት የስድስት ወር የቤት ክራይ እንደሚከፈልላቸው በክልሉና በአካባቢው ባለስልጣናት ቃል ተገብቶላቸው ነበር። ከሁለት ወር በኋላ ግን ያለማስጠንቀቂያና በድንገት የቤት ክራይ ክፍያ መቋረጡን ወጣቶቹ ተናግረዋል። የቀበሌ መታወቂያ ስለሌላቸው በራሳቸው ሌላ ቤት መከራየት እንዳልቻሉም ጠቅሰዋል። አብዛኛዎቹ በሶማሌ ክልል ይሰሩ የነበረው የንግድ ስራ እንደሆነ በማስታወስም ከዚህ ስራ በቀጥታ ወደ አፍሪካ ስራ መዛወራቸው ከአንዳንድ አሰሪዎች ጋር አለመግባባት መፍጠሩን፣ በዚህ ምክንያት የተባረሩም እንዳሉ ተናግረዋል። ይህንኑ ተከትሎ በርካቶች ማደሪያ ማጣታቸውን ጠቅሰው በዚህ ምክንያት በከተማዋ ባህል አዳራሽ ማደር የጀመሩትም በፖሊስ መባረራቸውን አመልክተዋል። የተፈናቀሉት ንብረት ካፈሩበት ቀይና ጥሩ ገቢ ከሚያገኙበት ስራ መሆኑን ከወጣቶቹ አንዱ ፈይሳ ቱፋ አስረድቷል። ቃል የተገባውን ክብካቤም እየተደረገላቸው እንዳልሆነ በመጥቀስ
ሻገር ወሌ የመጣሁት በኮንስትራክሽን ዙሪያ ነበረ ቤት አድርጌ የምኖረው። በጣም ከ15-10 የሚሆን ሰራተኞች አሉኝ ነበር።
የወጣቶቹን ቅሬታ አዲስ አበባ ከመጡት ተወካዮቻቸው ያዳመጠው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ መንግስት ለተፈናቃዮቹ ጥያቄ ምላሽ እንዲሰጥ ጠይቋል። የፓርቲው የወጣቶች ሊግ አመራር አባል አቶ አዲሱ ቡላላ ይህንኑ ያንጸባረቁት
እኛ አሁንም የምንለው እኛ የፖለቲካ ፓርቲ ነን፣ መንግስት ግን የጀመራቸው ስራዎች አሉ ይታወቃሉ። ነገር ግን አሁን እየሰራቸው ካለው በላይ መስራት ይችላል። አልስካውን እነዚህ ዜጎች ከኢትዮጵያን ማህበረሰቡ በሚደረግ ድጋፍ እርዳታ ነው እየኖሩ ያሉት። ከዚህ ግን በመንግስት ደረጃ ትኩረት ተሰጥቶ እነዚህን ዜጎች ማቋቋም ይቻላል። እነዚህ ወጣቶችንም ሰርቶ እንዲኖሩ ሰርቶ እንዲበሉ ማድረግ፣ ራሳቸው ቤት እንዲኖሩዋቸው ማድረግ ይቻላል። ሰፊ መሬት ነው ያለው። በግለሰቦች ስም ሰፋፊ መሬቶች ተይዟል። ስመልሱም እንደነበር እናውቃለን። እነዚህ መሬቶች ለተቸገሩት ወጣቶች፣ ለያገር ተስፋ ለሆኑ ወጣቶች ማደልና እነሱ መኖሪያ ሌላ ቢቀር የነጭ ነገር ከሚያገኙት ገቢ ወንጭ ነገር ያደረጉ እንዲኖሩበት ለነሱ ማድረግ ይቻላል። እንደተባለው ደግሞ የቀበሌ መታወቂያ የመሳሰሉ እነዚህ ህጋዊ እንትኖችን መንግስት ለማመቻቸት እነዚህ ወጣቶች ማቋቋም ይቻላል። ይሄን እንዲያደርግ እንጠይቃለን። አሁንም
የወጣቶቹ ጥያቄ ተገቢ መሆኑን የገለጸው የቢሾፍቱ ከተማ አስተዳደር ምላሽ ለመስጠትም እየተሰራ መሆኑን አስታውቋል። ለነዚህ ወጣቶች ለተጨማሪ 2 ወራት የቤት ኪራይ እንዲከፈልላቸው መወሰኑን የገለጹት የቢሾፍቱ ከተማ አስተዳደር ቃል አቀባይ ወይዘሮ ድርቤ ግርማ እየተሰጠ ያለውን ምላሽ አብራርተዋል።
እኛ ጋር የተጠናቀቁ ወጣቶች ልጆች አሉ። የመጡት ለ6 ወር የቤት ኪራይ እንደሚከፈላቸው ነው እነሱም ሲናገሩ የነበረ። ከኦሮሚያ ፋይናንስ ቢሮ የተሰጠው የተቀመጠው አቅጣጫ ደግሞ ለከተማው ፋይናንስ የተነገረው የ2 ወር ክፍያ የቤት ኪራይ እንዲከፈላቸው እና በየ15 ቀን 500 ብር እንዲከፈላቸዋለ። እሱ ለ2 ወር ብቻ እንደሚከፈል ነው።
500 ወይ ምንድን ነው?
በየ15 ቀኑ ለማጣፈጫ ተብሎ 500 ብር በየ15 ቀን ይከፈላቸው ነበር።
በነፍስ ወከፍ ማለት ነው?
አዎ። የቤት ኪራይ ደግሞ ያው እንደ ቤቱ ኪራይ ነው። እሱም ደግሞ በቀበሌው በኩል ነው። ልጆቹ በየከተማው በየቀበሌው ተበትኖ ነው ያሉት። ቀበሌው አማካኝነት የሚሞላው ፎርም አለ። እሱ እየተሞላ ነው የሚከፈለው። ለ2 ወር ከተከፈላቸው በኋላ ተቋርጧል። ቅሬታቸው ትክክል ነው ማለት ነው። ትክክል ሆኖ ያለ ግን ምክንያቱ ግን ከላይ ነው። ከላይ የተሰጠን እኛ ከተማ ፋይናንስ ጽሕፈት ቤት ከላይ የተሰጠን አቅጣጫ ለ2 ወር ብቻ ነው። ከ2 ወር ውጪ እንዳይከፈል ተብለናል ነው ፋይናንስ ኃላፊውም የሚያነሳው። አሁን ደግሞ እነሱም ችግር ላይ ወድቆ ነው ያሉት። የስራ እድልም እንዲፈጠርላቸው በየፋብሪካው ገብቷል ልጆቹ። የከተማ አስተዳደሩ በጣም በትኩረት ሰራ የነበረው ልጆቹ እንደመጡ ከ2 ወር በኋላ ራሳቸውን ችሎ የቤት ክራይ ራሳቸው መክፈል እንዲችሉ ነበር። ያንን አስቦ ነው በየፋብሪካው በሚሰሩበት ቦታ የስራ እድል እንዲፈጠርላቸው ሲሰራ ነበር። አሁን ደግሞ ልጆቹ ሁሉም ሳይሆን የተወሰኑ ልጆች ወጥቶ ነው በባለ አደራሽ ገብቶ ያሉት። የተወሰኑ ደግሞ በስራ ላይ ያሉም አሉ። በዚሁ አሁን ችግሩ እንደ ችግር ከተማውን ማይቶታል። ልጆቹ ችግር ላይ እንዳሉ ከተማውን ማይቶ አሁን ጊዜያዊ መፍትሄ እንስጣቸው፣ አሁን ቤት ክራይ ለ1-2 ወር እንዲከፈላቸው ታስቦ አሁን የ1 ወር ተጨምሮላቸዋል ማለት ነው።
በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ ወደ 1 ሚሊዮን የሚጠጉ ዜጎች ተፈናቅለዋል። በቅርቡ ወደ ስልጣን የመጡት ጠቅላይ ሚኒስትር አብይ አህመድ ለዚህ ችግር ልባት መስጠት ቀዳሚ ተግባራቸው እንደሚሆን መናገራቸውም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ወደ መጨረሻው ዘገባችን እናልፋለን። በዚህ ሳምንት የታወቁት ኢትዮጵያዊ ዜማዎችን ያቀነባበሩት ሻለቃ ግርማይ ሀድጎ በማረፋቸውን ገልጸዋል። በትናንትናው ዕለት ነው። የፊታችን ሮቡ ይኖሩባት በነበረችው ፊኒክስ አሪዞና የቀብር ስነ ስርዓታቸው እንደሚፈጸም 6ኛ ልጃቸው ጌታ ያውቃል ግርማይ ለመስታወት አረጋው ነግሯታል።
ሻለቃ ግርማይ ሀድጎ የሙዚቃ ግጥሞችን በተለይም በርካታ ዜማዎችን ለሙዚቃ አድናቂዎች አድርሰዋል። በአጼ ኃይለሥላሴ ዘመን በርካታ ብቃት ያላቸው ድምፃውያንና ሙዚቀኞችን ካፈራው ክቡር ዘበኛ የሙዚቃ ኦርኬስትራ ዘመናትን የተሻገሩ ሙዚቃዎችን አቀናብረዋል። አንጋፋ ድምፃውያንን መልምለዋል፣ አስተምረዋል፣ ለውጤት አብቅተዋል። በኢትዮጵያና በኤርትራ ለአንጋፋ ቲያትሮች ማጀቢያ ሙዚቃ በመድረስ እንዲሁም በርካታ በጊዜው ለነበሩ ሀገራዊም ሆነ ልማታዊ ህብረ ዝማሪዎች ላይ አሻራቸውን አኑረዋል። ጌታ ያውቃል ግርማይ የአባቱን የስራ ዘመን የሚያ ቀውን ያህል አጋርቶናል።
የዘንባባ ማርነሽ
ከዜማ ስራዎቹ በላይ የቅንብር ስራዎቹ በጣም ይበዛሉ ይመስለኛል። ኢቨን በሌሎች ደራሲያን የተደረሱ በነ ኮነሬል ሳሌ ደቃቁም በሌሎችም የተደረሱትን ብዙዎቹን የክቡር ዘበኛ ባንድ ውስጥ ሙዚቃዎቹን ኦርኬስትራውን በማቀናበር ማለት ነው። እሱ እንደነገረኝ ከሆነ እሱ የሚሰራቸው ስራዎች በአመት 1 ወይም 2 ሙዚቃ ብቻ ነው የሚያወጣው እና ያ የሚያወጣው አንዱ ሙዚቃ ግን በጣም ይታወቅ ነበር እና ብዙ ጊዜ ራሱ ነው ዘፋኙን የሚመርጠው ለማን ያንን ዜማ እንደሚሰጥ የሚመርጠው ራሱ ነው። ብዙ ሙዚቃዎች ናቸው ያሉት በጣም ከመናቃቸው ከሚታወቁት የዘንባባ ማርነሽ፣ እንኳን ስቆሜ፣ ተማሪ ነኝ፣ አንቺን ክፋይንካሽ፣ ህይወቴ ህይወት ሞሞት አልደንም፣ እኔ በበኩሌ የጥላሁን ዘፈ ነበር የሚጫወታል። የጋሽ ማህሙድም ብዙ አሉ። ብዙ ታሪክ አላቸው እያንዳንዳቸው ሙዚቃዎች ከበስተጀርባቸው ለምን እነዛ ሙዚቃዎች እንደደረሰ በጣም ጎበዝ ገጣሚ ነበሩት። እሳቸው ብዙ ጊዜ በዚህ ሀሳብ ግጥም ጻፍልኝ ስለው ይጽፍልኝ ነበር። እዛ ያንን ዜማ ለብሰውና አሰራው ነበር ይለኛል። እንደውም ባንድ ወቅት አንቺን ክፋይንካሽ የሚለው ዘፈን ለኤርትራ ነው ዘፈን ያረከው ተብሎ አንድ ሁለት ሶስት ወርም እስር ቤት ገብቷል።
በአጼ ኃይለ ሥላሴ ጊዜ ማለት ነው።
በዛ ጊዜ ያው ደራሲው እሱ ነው ስለተባለ እና እንዳልኩሽ ቅድም ሰውየው ደግሞ እኔ ጻፊ ያለኝን በዚህ ሀሳብ ጻፊ የሚለኝን ነው ምጽፎ ይላሉ። ስለዚህ የተሳበበው ሙሉ ለሙሉ በሱ ነው። አይ ቲንክ ጥላሁን በሚዘፍነው ጊዜ አንድ ሁለት ጊዜ መድረክ ላይ ጥላሁን እየተጫወተ እሱ ከበስተጀርባ ሆኖ አለቀሰ ዘፈኑ እየተዘፈነ እና በዚህ እድሜያቸው የሚወዱት ሰው እንደዚህ በፍቅር የሚወዱት የለም ለኤርትራ ነው ብለው ሙሉ አጋጣሚ ሲነግረኝ ነበር። ማለት ነው። እንደውም በአንድ ምሳሌ ብነግርሽ ላይ በጣም ረጅም ከ14 ሰዓት ያላነሰ ኢንተርቪው አድርጌዋለሁ ሳያርፍ በፊት እና ብዙ የሚያስገርሙ ነገሮችን የነገረኝ አንዱ ከነገረኝ ነገር አንዱ ዜማውን እሱ በሚፈልገው አይነት ደረጃ ነው እንዲያቀርቡ የሚፈልገው እና እንደው በጣም ስለምትታወቅ ማለት ነው አስቴር አወቀ የሌላን ሰው የብዙነሽን ነበረ ኢሚቴት የምታደርገው አለ። አንድ ቀን አስቀምጬ ይሄ ያንቺ ድምጽ አይደለም፣ ያንቺ የድምጽሽ ሬንጅ ከዚህ በላይ መውጣት ይችላል፣ እንደዚህ ማረክ ትችያለሽ እና በፍጹም ከዛሬ ጀምሮ እሷን ኢሚቴት እንዳታረኪ ብያት ነው አለ። እንደውም አንድ ኢንተርቪው ላይ ይህንኑ ነገር ራሷን በቃሏ ተናግራዋለች እና ምንም የተለየ የታመመ ህመም የለም። ያው 90 አመት ሞልቶታል። 91ኛ አመቱን እየጀመረ ነበር እና ያው እንግዲህ እግዚአብሔር ፈቃድ ሆኖ በእድሜውም ገፍቶ ነበር። ያው የተወሰኑ በእርጅና የሚመጡ ሊቋቋማቸው የማይችሉ እንደ ዲያቤቲክስ የሆኑ የተለያዩ በሽታዎች ቢኖር ግን በመድኃኒት ያው ወታደርም ስለነበረ ጥሩ ጠንካራ ሰው ነበር። እንግዲህ ጊዜው ዘመኑ እንዳለቀ ነው እኛም የሚገባን። በጣም ደስተኛ ነበረ በብዙ ነገር። በጣም የምትወደው የምትንከባከበው እናታችን አለች፣ አብረው ነበር የሚኖሩት። እሷም ሁሉ ነገሯን ትታ እሱን ነበረ የምትንከባከበው እና ጥሩ ሁኔታ ላይ ሆኖ ነው ያው በእድሜ ዘመኑ ያለፈው።
አሁን ለምናቃቸው ድምፃውያን ብቻ አይደለም የተረፉት፣ ለልጆቻቸውም ተርፈዋል ይመስለኛል። ሻለቃ ግርማዬ አድጎ
ሰባታችንም ከእናታችንና ከሱ ከሆነን እንዘምራለን። እኔ ከ13 ዓመቴ ጀምሮ ነው እንደ ቤተሰብ ተቋቁመን። እሱ ልክ ዘፈን ስራውን እንዳቆመ ጡረታ እንደወጣ በቀጥታ ወደ ሙሉ ለሙሉ መንፈሳዊ ስራ ላይ ነው የገባው። እንግዲህ እኔም እንደሱ ሙሉ ፉል ታይም ሰጥቼ የምሰራው በሙዚቃው ስራ ላይ እኔ ነኝ። ሌሎቹ ሙዚቃ ይሞክራሉ። በይበልጥ የታላቅ እና ወንዱ ደግሞ ታላቅ ወንድሜ ጊታር ይጫወታሉ፣ ሙዚቃ ይሞክራሉ። ግን ሁሉም ጋር ዜማ መድረስ፣ ግጥም መጻፍ ሁላችንም ጋር አለ። እናታችን ደግሞ በጣም ግሩም ገጣሚ ናት።
በአሁኑ ጊዜ የሚሰሩትን ሙዚቃዎች ሲሰሙ ሻለቃ ግርማይ ምን ይሉ ነበር?
እውነት ለመናገር ዜማውን በተመለከተ እንግዲህ እሱ የዜማ ደራሲ ስለነበረ የሙዚቃ ቅንብሩን በጣም የሚወዳቸዋሉ። ያው የራሱ አስተውለሽ እንደሆነ የድሮ የዘፈን ዜማዎችን ስትሰሚ የሆነ ተመስጦ ነገር አላቸው። ቃላቱን በትክክል ወይ እንድታዝኝ ያደርጉሻል፣ ወይ እንድትደሰጭ ያደርጉሻል። ግጥሙና ዜማው በትክክል ይገናኛሉ፣ አሁን ግን አይገናኙም ይላል እና ገና ሙዚቃውን ይሰማና የሀዘን ነው ይላል እና ግን የሀዘን አይሆንም። ገብቶሻል? እና አይገናኙም የሚለው ነገር አለ። አልደረስኩበትም እንግዲህ እሱ የሚረዳበትን አረዳት። ግን ይህን ኮሜንት ሲያደርግ ብዙ ጊዜ ሰማዋል።
እንግዲህ መጽናናትን ይስጣችሁ ለመላው ቤተሰብ፣ እንዲሁም ለስራዎቻቸው አድናቂዎች። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ
አዎ፣ ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜርና
መስታወት አድረጋው ነበርኩኝ። በቅንብር ሲያግዘን የነበረው ማክቢል ያበረው፣ እንዲሁም በቴክኒክ ሱሌማን
ታራወሌ መልካም ምሽት።
መልካም ምሽት። ኩን ራዲዮ ሰገሌ አሜሪካቲ